እናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ መሰናዶዎች መካከል
አባቴን ማጣት እንደ ቤተሰብ ቀላል ግን ቢሆንም ለኔ ትልቅ ጥንካሬ ነበረ እና አባቴ ብዙ ነገሮች ሰርቷል።
የሰማችኋት በድሜ ትንሿን የኢትዮጵያ ፓርላማ አባል ትደነቅ ገድሉን ነው። ትደነቅ የምሽት እንግዳችን ናት። ቆየት ብለን ሙሉ ሀሳቧን እናዳምጣለን። ሊዲያ ክሊል አሁን የተከበሩ እንግዶችን ለመቀበል እየተነጠፉ ካሉ ለየት ያሉ ኢትዮጵያዊ ሰጋዴዎች ጀርባ ያለች ወጣት ናት። ስለ ልዩ የፈጠራ ውጤቶቿ በምሽቱ ትነግረናለች። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው
አመሻችሁ አድማጮች። በትላንትናው ዕለት የተጠራው የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ኢትዮጵያ ከሀገር እንዲወጡ ባዘዘቻቸው 7 የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ዙሪያ መክሯል። የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ከሀገሪቱ የተባረሩት ከፍተኛ ባለስልጣናት በተከሰሱባቸው ጉዳዮች ላይ መረጃ እንዲቀርብላቸው ጠይቀዋል። በጸጥታው ምክር ቤት ውስጥ ኢትዮጵያን የወከሉት አምባሳደር ታዬ አጽቀሥላሴ የተባረሩት የድርጅቱ ሰራተኞች ድጋፍ የሚያስፈልጋቸውን ሰዎች ቁጥር በ1 ሚሊዮን በመጨመርና ያልተከሰ ተሞቶችንም ሪፖርት በማድረግ የከሰሱ ሲሆን ዋና ጸሐፊው በኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ተቋማት ያባረራቸውን 7ቱን ባለስልጣናት በተመለከተ ያስገባው ማመልከቻ አለ ማግኘት ሻለው ምክንያቱም ይሄ ነገር ለእኔ ጠቃሚ ነው ነገር ግን በጉዳዩ ላይ ምንም ዕውቀት የለኝም ሲሉ ተናግረዋል። ጉቴሬሽ አያይዘውም ከዚህ ቀደም ለጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ድርጅት ሰራተኞች ገለልተኛ አይደሉም ብለው የሚያስቡ ከሆነ በቀጥታ ይንገሩኝና እመረምራለሁ ብያቸዋለሁ ያሉ ሲሆን እስካሁን ድረስ ለዚህ ጥያቄ ያገኘሁት ምላሽ የለም ብለዋል። ከዚህ በተጨማሪም ባለስልጣናቱ በተባበሩት መንግስታት ድርጅት ያለመከሰስ ቻርተር የተጠበቁ በመሆናቸው መባረራቸው ዓለም አቀፍ ሕግን የጣሰ ነው ያሉ ሲሆን ሰብአዊ ድጋፍ አቅራቢዎች በሚሊዮን የሚቆጠሩ ኢትዮጵያውያን መከራ ለማቅለል እንዲችሉ ከመንግስት ትብብር እንደሚያሻቸው አስታውቀዋል። ጉቴሬሽ ከምክር ቤቱ ውጪ ለጋዜጠኞች በሰጡት ቃል የተባበሩት መንግስታት ድርጅትን ክብር መጠበቅ የእኔ ኃላፊነት ነው ሲሉ ተናግረዋል። ባለፈው ሐሙስ ኢትዮጵያ 7 የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት እርዳታ በመቀልበስና ለትግራይ ኃይሎች የቴሌኮሙኒኬሽን መሳሪያዎችን በማስገባት የከሰሰ ሲሆን ትላንትናው ዕለትም የኢትዮጵያው አምባሳደር ታዬ አጽቀሥላሴ ተደጋጋሚ ጥሰቶች ተከስተዋል በዳርፉር እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት የነበረውን አይነት ክስተት ለመፍጠር ጥረቶች በሰራተኞቹ ተደርገዋል። በአንድ ለሊት ጊዜ ውስጥም በድንገት 1 ሚሊዮን ተጠቂዎች ተፈጥረዋል ሲሉ የከሰሱ ሲሆን በተጨማሪም ኢትዮጵያን እንደ ሀገር ለማዋረድና ውሃትን ለማዳን የመጣር እጅግ ከፈለና የተወሳሰበ ፍላጎት እንዳለ የሚያረጋግጡ መረጃዎች አሉ ሲሉ ምላሽ ሰጥተዋል። በቡርኪና ፋሶ ከ7 ዓመታት በፊት ካሸባሪው እስላማዊ መንግስት አልቃይዳና ያካባቢው ሽፍቶች ጋር ጦርነት ከተጀመረበት ጊዜ አንስቶ እስካሁን ድረስ 400 የሚሆኑ ዜጎች ከሽብር ጋር በተያያዘ ተጠርጥረው የታሰሩ ሲሆን አንዳንዶቹም እድሜያቸው 16 ዓመት ያልሞላቸው ህጻናት ናቸው። ምንም እንኳን ሀገሪቱ የወንጀለኛ መቅጫ ህጓን ከ2 ዓመት በፊት ብታጸድቅም እስካሁን ድረስ ግን 2 ሰዎች ብቻ ናቸው ለፍርድ የቀረቡት። በዚህ የተነሳም የህጻናቱ ወላጆች ጭንቀት ውስጥ መውደቃቸውን እየተናገሩ ይገኛሉ። የዓለም የጤና ድርጅት ከሰሃራ በታች ባሉና ከቀላል እስከ ከፍተኛ ወባ የሚስፋፋባቸው የአፍሪካ ሀገራት ለህፃናት የወባ መከላከያ ክትባት እንዲሰጥ ትላንት ፈቀደ። ሞስኩሪክስ የተሰኘው ክትባት እንደ አውሮፓውያን አቆጣጠር በ2019 ዓ.ም በጋና በኬንያና በማላዊ ሙከራ የተደረገበት ሲሆን እስካሁን ድረስም 800,000 የሚሆኑ ህፃናት ተከትበዋል። የዓለም የጤና ድርጅት ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ወባ እድሜያቸው ከ5 ዓመት በታች ያሉ 200,000 ህፃናትን እንደነቀ በማስታወቅ ቀዳሚ የጤና ስጋት መሆኑንም አስታውቋል። ትላንት ሮብለት በዚህ በአውሮፓውያኑ አመት ማገባደጃ ላይ ሊደረግ ታስቦ የነበረው የዩናይትድ ስቴትስና የቻይና ስብሰባ በፕሬዝዳንት ጆ ባይደንና በቻይናው ፕሬዝዳንት ጂ ጂንፒንግ መካከል በድረገጽ አማካኝነት ተካሂዷል። ይህ ነገር የሆነው የብሔራዊ ደህንነት አማካሪ ጄክ ሱሊቨንና የቻይናው አቻቸው ያንግ ጄቺ በዙሪክ መገናኘታቸውን ተከትሎ ነው። ውይይቱ የመጣውም የባይደን አስተዳደር ቤጂንግ በታይዋን ላይ የምታሳድረውን ወታደራዊ ጫና እንድትቀንስና የንግድ ቃል ኪዳኗን እንድታከብር ግፊት በማድረጉ ሁለቱ ሀገራት መካከል ውጥረት በመፈጠሩ ነው። ባለፉት ቀናት ውስጥም ቻይና 150 የጦር ጀቶችን በታይዋን የደህንነት ቀጠና ላይ ያበረረ ሲሆን ይህም ከባይደን አስተዳደር ማስጠንቀቂያ እንዲከተል አድርጓል። አድማጮች ለሐሙስ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እንደገረመውና አመሰግናለን። በመከታተል ላይ ያላችሁት ጋቢና VOA ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉና አመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። ከመላ ኢትዮጵያ መጡ በህዝብ የተመረጡ ተወካዮች ፍራቸውን ከሰሞኑ ጀምረዋል። ከ500 በላይ ተወካዮችን የሚይዘው የኢትዮጵያ ፓርላማ በድመይ ትንሽዋን አባሉን ተዋውቋል። ትደነቅ ገልዱ ትባላለች። ዮናታን ዘብዴውስ ከወጣቷ ጋር ቆይታ አድርጓል። የስካሁን ጉዞዋንና የመጪ ዘመን ህልሟን ያጋራናል።
ትደነቅ ገልዱ የ3 አመት ወጣት ስትሆን በ2013 አመት ምህረት የመጀመሪያ ዲግሪዋን ከሃዋሳ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቃለች። የተወለደችው ኋላ በሰው እጅ የተገደሉት አባቷ የኢትዮጵያ ፓርላማ አባል በነበሩ ጊዜ አዲስ አበባ ሲኖሩ ሲሆን ያደገችው በሐዋሳ ከተማ በአበነዘር የህፃናት መርጃና ማሳደጊያ ውስጥ መሆኑን ትናገራለች። ትደነቅ አሁን የሱርማን ብሔረሰብ በመወከል በእድሜ ትንሿ የኢትዮጵያ ፓርላማ አባል መሆናለች። የአባቷ መገደል ለዚህ እንዳበቃትም ትገልጻለች።
በእርግጥ አባትን ማጣት እንደ ቤተሰብ ቀላል አይደለም፣ ግን ቢሆንም ለእኔ ትልቅ ጥንካሬ ነበረ እና አባቴ ብዙ ነገሮች ሰርቷል ለሀገሩ ለነበረበት አካባቢ እና ለእኔ ደግሞ አሁን ላለውበት እንድደርስ አባቴ ሲያደርጋቸው የነበሩትን ነገሮች ያው ማሳካት እንድችል ሲያደርጋቸው የነበሩት ነገሮች ለእኔ ትልቅ አስተዋጽኦ ፈጥረውልኛል። ለዛም ይመስለኛል ወደዚህ ነገር እንድሳ እንድገባበት ያደረገኝ።
ትደነቅ አሁን ደረስኩበት ለሚትሮ ደረጃ እንድትደርስ ይረዳት የህፃናት ማሳደጊያ እንደሆነም ትናግራለች።
እኔ ያው አባቴን ያው እናቴንም ሳጣ ያው ወደ ማሳደጊያ ነው የገባሁት። ያው በገባሁበት ወቅት ያው በጣም የደገፉኝ አበኔዘር ህጻናት ማሳደጊያ በጣም ትልቅ አስተዋጽኦ በህይወቴ ትልቅ አስተዋጽኦ ይፈጠሩልኝ እነሱ ናቸው። እንዲህ በኮንፊደንስ እንዴት እንዳወራን ነጻነት እንዲኖረኝ አድርገው ነው ያሳደጉኝ። የምፈልገውን ነገር እንደ ማንኛውም ቤተሰብ አስተዳደግን አሳድገው ለዚህ ያደረሱኝ ያው እነሱ ትልቅ ሚና ፈጥረውልኛል በህይወቴ።
የኢትዮጵያ ፓርላማ አባል መሆኗም አባቷ ሳሳኩ አለፍ የምትላቸውን ጉዳዮች ለማህበረሰቡ ለማሳካት በር ከፍቶልኛልም ብላለች።
ለኔ ትልቅ እድል ነው፣ ምክንያቱም ከዚህ በፊት አባቴ እዚህ ቦታ ላይ ነበረ እና የአባቴን ቦታ በመተካቴ በጣም ትልቅ ደስታ ነው የሚሰማኝ። ያው ከአባቴ በላይ የሆነ ስራ መስራት እንዳለብኝ ነው የሚሰማኝ እና ያው በዚህ በመድረሴ ደግሞ ፈጣሪን ላመሰግን እወዳለሁ።
ስለ ሱርማ ብሔረሰብ የምታውቃቸውን ለቪዮ ገብኛ ተናገረችው። ትደነቅ ሱርማ በተለያዩ ምክንያቶች ወደ ኋላ ይቀርና ድጋፍ የሚያስፈልግ አካባቢ መሆኑን ገልጻ ገና ብዙ የቤት ስራዎች እንደሚጠብቃትም ገልጻለች።
ያው ትልቁን እኔ የማድረግ ሀሳብ ህልምም ያለኝ አንደኛ መሰረታዊ የሆነ ፍላጎት አለ ለህዝቡ። ወደኛ አካባቢ አሁን እንደ ፍለክ የመጓጓዣ መንገድ የለም፣ በቂ የትራንስፖርት ስለሌለ ያ ነገር ቅድሚያ የምሰጥበት ዋና አላማዬ ነው። ሁለተኛው ደግሞ የአካባቢው ሰላምና ጸጥታ ያስፈልጋል። ያኛው ላይ በጣም ትኩረት የምሰጠባቸው ነገሮች ዋነኞቹ ሁለቱ ናቸው። ግን እሱ ሲተካከል ደግሞ ወደ ሌሎች የሚሰራባቸው ነገሮች ደግሞ አሉ። ዋነኛው ግን እነዚህ መሰረት በጣም ዋና እና መሰረታዊ ነገሮች ናቸው ለኔ።
ትደነቅ ራሷ ከሱርማ ብሔረሰብ ሴቶች ውስጥ በትምህርት ዩኒቨርሲቲ ገብታ በዲግሪ የተመረቀች የመጀመሪያ ሴት መሆኗን ትናገራለች።
በብዛት ሱርማ የምታወቀው ባህሎች አሉት፣ የራሱ የሆነ ባህሎች አሉት፣ ያበላል ዘይቤ አላቸው፣ የቤት ጫወቱ ጨዋታዎች አሏቸው፣ ጌሞች አላቸው። ለምሳሌ የድንጋ ጨዋታ አለ። ወንዶች ተጋጥመው አንድ ሴት ልጅን የሚያገቡበት ጌሞች አሉ። የአመጋገባቸው ደግሞ በብዛት ገንፎ በጎመን የሚበሉት የበቆሎ ገንፎ ያንን ነው የሚጠቀሙት። ያው በሌላ ነገር ደግሞ አለባበሳቸው ከሌላው አካባቢ ለየት ነው። ግን እነዚህ ነገሮችን መቅረፍ ያለብን ይመስለኛል።
ትደነቅ ያሳደጓትን ያስተማሯትና እዚህ ቦታ ላይ እንድትደርስ ያደረሷትን አካላት አመስግናለች።
አቤነዘር ህጻናት ማሳደጊያ ያሉ በሙሉ ማመስገን ፈልጋለሁ። አባቴን፣ እናቴን፣ አቸጋዬና ማሚንም ማመስገን ፈልጋለሁ። ትልቅ አክብሮትና ምስጋና ለእነሱ ማቅረብ ፈልጋለሁ። እንዲሁም በአካባቢ ሲደግፉኝ የነበሩ አርብቶ አደር ኃላፊ ሆነ አቶ ምትኩ ኩ ታምሩን ማመስገን ፈልጋለሁ። የጓደኞች ቤተሰቦች ጓደኞችን ላመሰግናቸው ወዳለሁ።
ለወጣቶች የምታስተላልፈው መልእክት አለ ትደነቅ?
አዎ፣ እኔ ወጣት ስለሆንኩኝ ያው ተስፋ መቁረጥ እንደሌለባቸው ነው መናገር ፈልጋው። መቼስ ሁሉም ሰው የሚያልፍበት ነገር አለና እሱን ነገር በፍርሃት መሸሽ የለባቸውም። መጋፈጥ ያንን ነገር መጋፈጥ እንዳለባቸው እና ማለፍ እንደሚችሉ እንዲያስቡ ፈልጋለሁ። እንዲሁም በባካችሁ ሴት በተለይ እንደዚህ ነገሮችን መሸሽ ሳይሆን ትክክለኛ መንገዳችሁን መርጣችሁ በትክክለኛው መንገድ እንድትሄዱ ነው መልእክቴን ማስተላለፍ ፈልጋለሁ።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን ለቀደመው ዘገባ። በመከታተል ላይ ያላችሁት ጋቢና VOA ነው ከአሜሪካ ድምጽ። አብራችሁን ስለሆናችሁ በእጅጉ እናመሰግናለን በድጋሚ። አሁን ወደ ቀጣዩ ዘገባ እንሻገር። ከቅርብ ጊዜ ወዲህ ባዳ አበባ ያጌጠ አረንጓዴ ምንጣፍ በተለያዩ መንግስታዊና መንግስታዊ ያልሆኑ ትልልቅ መሰናዶች ላይ መመልከት የተለመደ ነገር ሆኗል። እኛም ከዚህ ምንጣፍ ሐሳብ ጀርባ ያለችውን ወጣት ስራ ፈጣሪ ይዲዲያ ዳምጠውን ይዘንላችኋል። ኤደን ገረሞናት ያናገረቻት።
ኢትዮጵያ በአፍሪካ ከፍተኛ የሆነ የቀርከሃ ሀንጨት ከሚገኝባቸው ሀገራት መካከል ናት። ይሁንና የቀርከሃ ምርቷ አሁንም ድረስ እዚህ ግባ የማይባልና ባህላዊ አስተዳደር ያለው ነው። ከሁለት አመት በፊት አክሊል የሚል ተቋም በመመስረት ቀርከሃን በመጠቀም ካልሲ ብርድ ልብስና ምንጣፍ ማምረት የጀመረችው ወጣት ኢዲዲያ ዳምጠው ወደዚህ ነገር የተሳበችው የመመረቂያ ጽሑፏን ለመስራት በምትዘጋጅበት ወቅት በሀገር ውስጥ ጋዜጣ ላይ ካነበበችው ነገር ተነስታ መሆኑን ትናገራለች።
ልክ ዲግሪ እንደጨረስ ተቀጥሮ ይሰራ ነበረና የሰራበት ድርጅት የአሜሪካ ኮምፓኒ ያሆኑ እንደ ቢዝነስ ዲቨሎፐር ነበረ የምሰራው። እሱን በምሰራበት ወቅት ደግሞ የሰራው ማስተርሴን አልነበረና የሪሰርች ቶፒክ በምመርጥበት ጊዜ የተለያየ ነገር ማየት ጀመርኩኝ እና የሆነ ጋዜጣ ላይ ኢንኮርጀሮች አይ ዶንት ኖ የሆነ ጋዜጣ ላይ ወጣ ነበር አርቲክል ላይ ነበርኩት ስለ ባምብስ ኢትዮጵያ ውስጥ እና ብዙ ነገሮች መስራት እንደሚቻል እንደዚህ አይነት ነገር አነበርኩኝ እና ከቃሉ ነገሮችን ሰብስብ የሆነ የሚያምር ነገር መስራት እንደ ሆቢ ነበረኝ እና እሱን ሆቢ ከዚህ እርካ በጣም መስራት ፈለኩኝ። እዚህ ነገር ላይ እንዴት ነው አራሲ ለክሪዮና ባለኝ ሪሰርች ኦር ባለኝ ቀጥ እንደ ኮንትሪቢዩት ላደርግ እችላለሁ በሚል ተነሳሽነት ፈጠረብኝና አንበብ ጀመርኩኝ እና ቴክስት ኢቨንት ባንዱ ዙሪያ ላይ ሰራሁኝ ማለት ነው።
የመመረቂያ ጽሑፏን ካስገባች በኋላ ስለ ቀርከሃ ያወቀችውን ነገር ለመተግበር ከስድስት ወራት በላይ እንደፈጀባትም ታስታውሳለች። የመጀመሪያ ምርቷ ሳባ ካልሲ በቶሎ ተቀባይነት እንዳገኘ ነው የምታስረዳው።
ሚጎል ነገር በምን ሊሆን ይችላል ይሄ ሪሶርስ በምን መልኩ ሊሆን ይችላል በሚታስብ የካልሲ አይዲያ መጣልኝ። ሰው የሚያደርገው ነገር ነው አክሰሰሪ ነው ምናምን የሚለው እሱን ሞር ስላይት መመሪያንትን አልኩኝ እና እሱ ሰርተን ገበያ ላይ በምናወጣበት ጊዜ ተቀባይነት አገኘ ሰውም እና ያንን ፊድባክ ደግሞ በመስማት ሞር ሌሎች ፕሮዳክቶችን ትግሬት ለምን አይጠረም በሚል ለሌሎች ፕሮዳክቶች አትሊስትን እንደዛ ልዝም ቻልኝ ማለት ነው።
ቀርከሃ ጸረ ባክቴሪያ እና ጸረ ፈንገስ ባህሪ ያለው እጽዋት ሲሆን ከቀርከሃ የሚሰሩ ምርቶችም ዘላቂነት ያላቸው እንደሆኑ ባለሙያዎች ይናገራሉ። ዲዲያ ብዙ ሰዎችን የሚያስገርመው የአክሊል ምርቶች ለስላሳና ምቹ መሆናቸውን ገልጻ በተጨማሪም እቃዎቹ አርጅተው ሲጣሉ ከእጽዋት የተገኙ በመሆናቸው በአካባቢ ላይ ምንም አይነት አሉታዊ ተጽዕኖ እንደሌላቸውና ይህም ከካልሲ በተጨማሪ ወደ ብርድ ልብስና ምንጣፎችም እንድትሻገር እንዳደረጋት ነው የምትገልጸው።
ኮሚኒቲ ውስጥ ደግሞ እንዴት በሌላ መልኩ የኛ ፕሮዳክት ሊገባ ይችላል ይሄንን ብዬ በማስብበት ጊዜ ሌላው ቤት የሚያየሁት ቤት በምናይበት ጊዜ በጣም ከቤቶች ውስጥ ደግሞ ያንን ነጣ በጣም ኖቲስ ማድረግ ጀመርኩኝ እና ምንጣፍ ሊሪ ሁሉም ሰው ቤት በብዛት ብዙ ቤቶች ውስጥ ለነገር ነው እና እንደ ስቴትመንት መናገሪያ ፖይንት ይሆናል ብዬ አሰብኩኝ። እና አኳያ ለምን ቴስታ እናደርገውን ብለን ሞከር ነው ማለት የሰውን ሲባሰም ያለን ዲዛይኖችን የጨመረ መጣል።
አዲስ ስራ መጀመር ከባድ መሆኑን የምትናገረው ይዲዲያ ወጣቶች በተለይ ተስፋ ባለመቅረጥ የተለያዩ ዓለም አቀፍ ውድድሮች ላይ በመሳተፍ እና በዙሪያቸው ሊያበረታታቸው የሚችሉ ሰዎች እንዲኖሩ በማድረግ የፈጠራ ስራዎቻቸውን ማሳደግ ይችላሉ ትላለች።
ስራ ፈጣሪ ሆኖ መስራት ላይ ስመጣ ያው አይሆንም አይሰራም ብሎ ተስፋ መቁረጥ አያስፈልግም። የተማሩ ነገሮችን ቶሎ በዛው ሰርቼ ስለው የማስተካከል ነገር ምኖር አለበት። እኔ አሁን እግዚአብሔር ይመስገን እናትና አባቶች ያግዙኛል፣ ወንድሞች በጣም ያግዙኛል እና ያ ለኔ ብርታት ሆኖኛል። በቃ አሁንም ብዬ በሚተውበት ጊዜ አይ እንዲኮ ብታረጊ ምናምን ብለው አያ ይሰጡኛል እና በዛ አኳያ በጣም ሰው ሲኖር ጥሩ ይጠቅማል በጣም። ሌላ ደግሞ ራሴም ደግሞ ሌላ ማድረግ የሚቻለው ነገር የተለያዩ ተቋሞች አሉ። እንደዚህ አይዲያ ሌላ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ሊያግዙ የሚችሉ ብዙ ተቋማቶች አሉ ዓለም ላይ እንደ ኢትዮጵያነት ያሉ ሀገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉና እዛ ላይ በማመልከት የተለያዩ እገዛዎች ሊገኙ ይችላሉ እና እኔ አሁን እንደዛ እንደዛ ነገር አድርጌያለሁ። ዓላማዬ አትሊት የተለያዩ ሎካል አርቲስተሪ ይሄ አጥቃዎች ወይም ደግመን ቦታ እንዲሆን ነው የምፈልገው። አሁን ሞር ብዙ ነገሮች መስራት እንፈልጋለን። ሪሰርች ዋይስ ደግሞ አየር ለሰዎችን ጥሩ የሆኑ ማቴሪያሎች ላይ
አክሊል ተቋም ከቀርከሃ የተሰሩና ልዩ ልዩ ኢትዮጵያዊ ንድፎችን የያዙ ምንጣፎች ከሳምንት በፊት በአዲስ አበባ ሙዚየም ለአውደ ርዕይ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድሉን አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ማናችሁም አስተያየቶች ቢኖራችሁ በማህበራዊ መገናኛችን በኩል ልታደርሱን ትችላላችሁ። አሁን ወደ ቡርኪና ፋሶ እናቀናለን። ታዳጊዎችን ጨምሮ ከ400 ሰዎች በላይ ቡርኪና ፋሶ ውስጥ በሽብር ወንጀል ተጠርጥረው ከተያዙ በኋላ ያለ ፍርድ ለአመታት ቆይተዋል። የቪኦኤው ሄንሪ ዊልኪንስ በሕግ አጣብቂኝ ውስጥ የሚገኙትን ታሳሪዎች ቤተሰቦች አነጋግሯል። እንደሚከተለው ይቀርባል። ሃውሪቱ ሲዲቤ ልጇን ጨምሮ 3 የስጋ ዘመዶቿ በቡርኪና ፋሶ ጥብቅ እስር ቤት ውስጥ ላለፉት 3 ዓመታት በእስር ውስጥ ይገኛሉ። ለደህንነቷ ሲባል ስሟን የቀየረችው ሲዲቤ ዘመዶቿ ለምን በቁጥጥር ስር እንደዋሉ እስከዛሬም እንደማታውቅ ተናግራለች። ቡርኪና ፋሶ በእስላማዊ መንግስት አልቃይዳና የአካባቢው ሽፍቶች ላይ የዛሬ 7 ዓመት ጦርነት ካወጀች ወዲህ ቢያንስ 400 ሰዎች በሽብር አሊያም በተያያዥ ወንጀሎች ተጠርጥረው በቁጥጥር ስር ውለዋል። አንዳንዶቹ እድሜያቸው ከ16 ዓመት በታች የሚገኙ ህጻናት ናቸው።
ከጎበኘኋቸው አንድ አመት አለፈ። ይሄ ሆነው መጎብኘት የምችልበት መንገድ ስለሌለ ነው። ከሁለት ሳምንት በፊት ወንድሜ ከጎበኛቸው በኋላ በምን ሁኔታ ላይ እንዳሉ ዜናውን አድርሶኛል።
ምዕራባዊት አፍሪካዊት ሀገር ቡርኪና ፋሶ የሽብር ወንጀልን የሚመለከት የወንጀለኛ መቅጫ ህግ ከሁለት ዓመታት በፊት አውጥታለች። እስካሁን ድረስ ግን ፍርድ ቤት ቀርበው ጥፋተኛ የተባሉ 2 ሰዎች ብቻ ናቸው። ሲዲቤ ዘመዶቿ ዚሚያሬ በሚባለው ከተማ ውስጥ በሚገኝ በእጥፉ በተጨናነቀ እስር ቤት ውስጥ እንደሚገኙ ትናገራለች።
በእውነቱ የህግ ድጋፍ ፈልጋለሁ። ጉዳያቸው የሚከታተልና ነፃ የሚያስደርጋቸው ጠበቃ ፈልጋለሁ። በእስር ቤት ውስጥ ቀጠሯቸውን መጠባበቅ ከጀመሩ ረጅም ጊዜ አልፏል።
በተመሳሳይ ለደህንነቷ ሲባል ስሟ የተሸሸገው ኩምባ ባሪ ልጆቿ ካለ ፍርድ ሂደት ከታሰሩ 2 ዓመታት እንዳለፉ ትናገራለች።
ማንባት አላቆምኩም። ለምን እንደታሰሩ ምክንያት አልተሰጠኝም። ባለስልጣናት ልጆቼ ለምን እንደታሰሩና በዚያ እስር ቤት እንደተጣሉ ምክንያቱን እንዳውቅ እንዲረዱኝ ይፈልጋለሁ። እድሜ ይገፍቷል። ስራም የለኝም። ከሚስትና ልጆቻቸው ጋር ነው የምኖረው። እነሱን መመገብ አዳጋች ነው። ባለቤቴም አጅቷል። በዚህ ሁኔታ በቤት ውስጥ ያለነው ሁሉ እየተሰቃየን ነው።
ያም እንደው ተላል እንታጡ እንጂ ምዋለት በመለቀም ሰው ተጨቃቀ እና አረነው ፎቆ ተጨቃቀ እና አይሰባለ በየቆነካ ስለጥንጋ ታይፋ አይሰባለ በየቆነካ ይሄ አይቆጥንጋት ካምፔኔ አለ አንድ ኮብ ምንድቶ ምን ካም አንደ ኒ አንደ ለማለደ ካምፔኔ ዱ አንጉ ለማለደ ካምፔኔ ዱ
ዳውዳ ዲያሎ የቡርኪናቤ ሰብአዊ መብት ተሟጋች ናቸው። ሳቸው አንዳንድ ታሳሪዎች እስከ 5 ዓመታት ለሚቆይ ጊዜ ፍርድ እንደጠበቁ ይናገራሉ። እንደ ሰብአዊ መብት ተጠባቂነታችን ይሄ የቅድመ ፍርድ ችሎት መጠኑን ያለፈ ሆኖ አግኝተነዋል። በሕግ መታረም ያለበት እንግልት ነው። አንድ ሰው ፍርድ እስኪያገኝ ላልተገደበ ጊዜ በእስር ማቆየት አንችልም። ፍትህ የማይገኝ ከሆነ ለበለጠ ግጭትና መግዳደር ይዳርጋል ያሉት የሽብር ወንጀሎችን እንዴት ማየት እንደሚገባ ለማስገንዘብ በተጠራ ጉባኤ ላይ የሀገሪቱ ፕሬዚደንት ሀገሪቱ የሽብር ወንጀል ተጠርጣሪዎችን መክሰስ እንደምትቀጥ ተናግረዋል። ፕሬዚደንት ሮሽ ካቦሬ የመጀመሪያውን የሽብር ክስ በማከናወናችን ደስተኛ ነን። ሁሉንም ማሳሳቢ ሁኔታዎች መረዳቴንና መንግስት ነገሮችን እንደሚያስተካክል አረጋግጥላችኋለሁ። የበጀት ተግዳሮት እንዳለብን ከግምት ውስጥ ማስገባት አለብን። ይሁንና እስካሁን ያሉትን ለማስፈጸም ጥረት ይደረጋል ነው ያሉት።
Nous devons tenir compte du fait que nous avons des difficultés financières, mais je pense qu'un effort peut être fait pour accompagner ce qui est déjà dit.
የሁለቱ ሰዎች የፍርድ ሂደት የመሻሻል ምልክት ቢሆንም ሌሎች ሂደቶች በምን ፍጥነት ይከተላሉ የሚለው ለወደፊቱ የሚታይ ይሆናል። ጋቢና VOA ከአሜሪካ ድምጽ ይከተላል። አብራችሁን ስለሆናችሁ በእጅጉና አመሰግናለሁ። Facebook እንደገና ተመልሶ አነጋጋሪ ድርጅት ሆኗል። የድርጅቱን የውስጥ አሰራር ያጋለጡት የቀድሞ ሰራተኛ በዚህ ሳምንት አደባባይ በመውጣት በማህበራዊ ትስስር ሚዲያው ላይ መመስከራቸው ድርጅቱ ላይ ለሚካሄዱ ምርመራ ተጨማሪ ሆኗል። በVOA ዘገባ ቲና ትሪን የተጠናቀረውን ዘገባ ድርጅ ደስታ እንደሚከተለው ያሰማናል።
ግዙፉ የማህበራዊ ሚዲያ ኩባንያ ኢንስታግራም እና ዋትስአፕ የተሰኙ ተጨማሪ የማህበራዊ ሚዲያ የትስስር መድረኮችን ይቆጣጠራል። ድርጅቱ አሁን ተመልሶ መነጋገሪያ ሆኗል። የቀድሞ የፌስቡክ ሰራተኛ ፍራንስ ሃውገን እንዲህ ብለዋል።
I'm here today because I believe Facebook's product
እዚ ያለሁበት ምክንያት የፌስቡክ ውጤቶችን ህጻናት ስለሚጎዱ ክፍፍልን ስለሚፈጥሩና ዲሞክራሲያችንን ስለሚያዳክሙ ነው።
ፍራንስ ሃውገን ፌስቡክ ውስጥ የፕሮጀክት ስራ አስኪያጅ ሆነው ለሁለት አመታት ሰርተዋል። ከዚህ ወዲህ የድርጅቱን አሰራር በማጋለጥ ይታወቃሉ። ትናንት ማክሰኞ ሃውገን በህግ መወሰኛው ምክር ቤት ፊት ቀርበው ምስክርነታቸውን ሰጥተዋል። በድርጅቱና ከድርጅቱ ጋር ተያይዞ ባሉ እንደ ኢንስታግራም አይነቶቹን አፕሊኬሽኖች አስመልክቶ ባሉ ችግሮች ላይ ሆን ብሎ እርምጃ ያለመውሰድ፣ ዳተኝነትና ግልጽነት የጎደለው አሰራር መኖሩን መስክረዋል። መስካሪዋ ፌስቡክ በአሰራሩ ከእውነት ይልቅ በአብዛኛው የቅጥፈት ወሬዎችን በፍጥነት በማሰራጨትና የተሳሳቱ የኢንፎርሜሽን ዘመቻዎችን በዩናይትድ ስቴትስም ሆነ በመላው ዓለም ወደ መርጨት ያደላል ብለዋል። ፍራንሲስ ሃውገን እንዲህ ይላሉ።
The company's leadership knows how to make Facebook and Instagram safer.
የድርጅቱ አመራሮች ፌስቡክና ኢንስታግራምን እንዴት አድርገው ደህንነቱን የተጠበቀ መድረክ ማድረግ እንደሚቻል ያውቃሉ። ይሁን እንጂ በከፍተኛ መጠን የሚያጋብሱት ትርፍ በመኖሩ ሰዎችን የሚያስቀድም ለውጥ ማድረግ አይፈልጉም።
ፌስቡክ ራሱ እንዳደረገው ጥናት ኢንስታግራምን የሚጠቀሙ 32 ከመቶ የሚሆኑ ወጣት ልጃገረዶች ስለ ሰውነት ቅርጻቸው መጥፎ ስሜት እንደሚሰማቸው የገለጹ ሲሆን ኢንስታግራም የበለጠ ያሳሰባቸው መሆኑን ተናግረዋል። ፍራንሲስ ሃውገን እንዲህ ብለዋል።
Facebook knows that its amplification algorithms
ፌስቡክ በፈጠረው የማጉያ ቀመሮቹ ወይም አምፕሊኬሽን አልጎሪዝምስ የተጠቃሚዎችን ደረጃ ለመልመድ አጉልቶ የሚያጋንኑ መስፈርቶችን ይጠቀማል። ይህ ህጻናትን እንደ ጤናማ የምግብ አሰራሮች ከሚመስሉ ጋገር ጉዳዮች አንስቶ የአመጋገብ ጉድለትን እስከሚሰብኩ ይዘቶች ድረስ በአጭር ጊዜ ውስጥ እንዲታወቁ ያደርጋል።
ፌስቡክ ግን ሃውገን በምስክርነታቸው ወቅት የተናገሩት በድርጅት ውስጥ መመልከት ከቻሉት ከተወሰኑት የጥናትና የፖሊሲ ውጤቶች ብቻ ተነስተው ነው ይላል። የኒው ሜክሲኮ ክፍለ ግዛት ዲሞክራቱ ሴኔተር ቤን ሬ ሉላን የሚከተለውን ጥያቄ ለፌስቡክ የዓለም አቀፍ የደህንነት ኃላፊ አንቲገን ዴቪስ ሰንዝረዋል።
Has Facebook ever found a change to its platform?
Facebook በተጠቃሚዎች ላይ ጉዳት ሊያመጣ የሚችል ለውጥ በመድረኩ ተመልክቶ ያውቃል? በተጠቃሚዎች ቁጥርም ሆነ በገቢ ላይ ጭማሪ ስለሚያመጣስ ወደፊት ገፍቶበታል?
የፌስቡክ ዓለም አቀፍ የደህንነት ኃላፊው አንቲገን ዴቪስ እንዲህ በማለት መልሰዋል።
እንደዚያ ያለ ነገር በፍጹም በፌስቡክ ተመክሮ አያውቅም። መድረካችንን ለሚጠቀሙ ሰዎች ደህንነት በሚገባ እንጨነቃለን። ለዚህም 12 ቢሊዮን ዶላር መዋለ ነዋይ አፍሰሰንበታል። በዚህ ላይ የሚሰሩ በሺዎች የሚቆጠሩ ሰራተኞች አሉን። ጉዳዩን የምናስተናግደው
በዚህ ላይ የምታደርሱትን ጥቃት አቁሙ የሚል ድርጅት መስራችና የፌስቡክ ተቺ የሆኑት ሸሪን ሚሼል የፌስቡክ ሰዎች ሁሌም ቃላቸውን እንዲሰጡ ሲጠየቁ በሚሰጧቸው መልሶች ወደፊት እናሻሽላለን የተለየን እና የተሻለ እንሆናለን ይላሉ። ከዚያ በቃ ሄዳሉ። ምንም የሚፈጠር ነገር የለም ወይም በአብዛኛው ምንም የተፈጠረ ነገር የለም ብለዋል። አያይዘው እንደሚመስለኝ ግን ለመጀመሪያ ጊዜ አሁን ማረጋጋጫ የተገኘ ይመስለኛል። መረጃው ይያላቸው ማድረግ ያለባቸው ነገር መኖሩን ያወቁ ግን ያላደረጉት ነገር ነው በቃ አላደረጉትም ብለዋል። አንዳንዶቹ ፌስቡክን ትንባው ድርጅቶችን ገጥሞቸው ከነበረው አስጨናቂ ጊዜ ጋር ያመሳስሉታል። ዲሞክራቱ ሴኔተር ሪቻርድ ብሉሜንታል እንዲህ ይላሉ።
Facebook and big tech are facing a big
Facebook እና ትላልቆቹ የቴክኖሎጂ ኩባንያዎች ትልቁ የትንባው ዘመን የገጠማቸው ይመስላል። ሂሳብ የሚያወራረዱበት ጊዜ ትላልቆቹ የትንባው ድርጅቶችም ምርታቸው ካንሰር እንደሚያመጣ ማወቃቸው ብቻ አይደለም ራሳቸው ሰርተው የደረሱባቸው ጥናቶች መኖሩን ስናውቅ ፋይሎቹን ሰውረዋቸዋል።
Facebook ጉዳት ማምጣቱን አስመልክቶ በቀረበው ክስ ህጋዊዎችና ተቆጣጣሪ ተቋማት ውሳኔዎችን መውሰድ አለመውሰዳቸው የሚታይ ይሆናል። Facebookም የሚሰጠው ምላሽ ምን ሊሆን እንደሚችል ግልጽ
ጋቢና VOA ከአሜሪካ ድምጽ ወደ እናንተ እየቀረበ ያለ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉና አመሰግናለን። አሁን የለቱን ግሩም ሙዚቃ የምትጋብዙበት ሰዓት ነው። ዛሬ ዳዊት ቸርነት ንስርን ይጫወትልናል። ስላሻችሁ በእጅጉና አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ምህንድስና ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። ወደ ላይ ከፈለ ወደ ላይ ጫጭቶቹ